ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊው የጋቢና ቪኦኤ የወጣቶች መሰናዶው ጀምሯል። አብራችሁን ታመሹ ዘንድ ኤደን ገረመው መሰናዶውን በመምራት እንዲሁም ደግሞ ብርሃን ኃይሉ የምስልና ድምጽ ቅንብሩን በመከወን ከመላው የአሜሪካ ድምጽ ባለሙያዎች ጋር ትከታተሉን ዘንድ እንጋብዛለን። የዛሬውን ርዕሳችንን እናስታውቃችሁ። የዛሬው ርዕሳችን ኢትዮጵያ ውስጥ እንግዲህ በአሁን ወቅት እንደሚታወቀው በርካታ ሰው ሰራሽና ተፈጥሯዊ ክስተቶችና ተግዳሮቶች እያጋጠሙ ይገኛሉ። በእነዚህ ሂደቶች ውስጥ ወጣቶች በበጎ ፍቃድም ሆነ ከተለያዩ ተቋማት ጋር በግልም እንዲሁም ከተቋማት ጋር በመጣመር የተለያዩ ጥረቶችና እንቅስቃሴዎችን በማድረግ ማህበረሰቡን በመደገፍ ላይ ይገኛሉ። እነዚህ ጥረቶች ምንድን ናቸው? ምን እያደረጉ ነው የሚለውን ከብዙ በጥቂቱ ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነውን ዘገባ እናስተዋውቃችሁ። የጎዳና ላይ ሻወር ተብሎ የሚታወቀው የበጎ ፈቃደኞች ቡድን በአዲስ አበባ ከተማ የአሜሪካ ግቢ እየተባለ በሚጠራው ሰፈር የጎዳና ላይ ተዳዳሪዎችን ገላ በማጠብ እንዲሁም ደግሞ ንጹህ ልብስ በማልበስ በማሳከብና በመመገብ በተጨማሪም ለማደሪያቸው የሚሆኑ አነስተኛ የቆርቆሮ ቤቶችን በመስጠትና በሌሎች መርሃ ግብሮቹ ይታወቃል። የበጎ ፈቃድ ቡድኑን መስራችና አባላት እንዲሁም ደግሞ አንዲት ተረጂ እናት አነጋግሬ ያሰናዳሁት ዘገባ ቀዳሚ ነው። የአንድ ልጅ እናትና የሁለት ሴት ልጆች አያት የሆኑት ወይዘሮ ዘውዴ ይመር ልጃቸው ከ10 ዓመት በላይ የአእምሮ ሕመም ታማሚ በመሆኗ የተነሳ የተሸከሙትን ቤተሰብ የማስተዳደር ኃላፊነት አሁን እንደ ልጆቻቸው የሚያዩቸው አስማረ ተፈራና ጓደኞቹ በሚያደርጉላቸው ድጋፍ እየተወጡት እንደሚገኙ ይናገራሉ።
አስምረውም እነሱም ይህን ያክል ዓመት አይባልም። እሱም ያሳየኩት ሁሉም ያሳደግኳቸው ልጅ እኔም ቤተሰቦች አሉ፣ ፈርዶችም አሉ። አንዷም ታማሪ አለችኝ። አንድ ግን ባልነበረ ሴቷም ዜሮች አሉ። ይኸው እዚችና ስንት በተሰውኛ ስድስት በተሰውኛ እነሱ እየረዱ አለሁ።
አስማረ ተፈራና በጎ ፈቃደኛ ጓደኞቹ አሜሪካ ግቢ ተብሎ በሚታወቀው አካባቢ በየዕለቱ የጎዳና ተዳዳሪዎችና የአካባቢው ችግረኞችን በመመገብ በሳምንት አንዴ ደግሞ ገላ አጥቦ ልብስ በመቀየር በሚያደርጉት እንቅስቃሴ ይታወቃሉ። የቡድኑ መስራች አስማረ ስለ አጀማመሩ እንዲህ ያስታውሳል።
አጀማመሬ ወደ ሲማራ አካባቢ አሜሪካን ግቢ አረቦች ጋር ነበር የምንላክ። አረቦች በስላላክ ከዛ በኋላ ጎዳና ነበር ማድረው። በጎዳና ላይ የቆርቆሮ ቤት የዘበኛ ቤት አሰሩ። ከዛች ቤት ውስጥ ምርማድ ከዛ በኋላ እዛች ቤት ውስጥ ላይ አሰፋዋት እና ቴሌቪዥን ያስገባባል። ከዛ በኋላ ጎዳና ያለው እንዳል የሚያድርጉ እንዳል ዝናብ ሲመጣ ክረምት ሲመጣ በረንዳ ሰርቻለሁ። ሰፋ አድርጌ በረንዳ በሸራ ሰርቻለሁ። ሁሉም መቶ እዛ እኔ ጋር ያለ ከዛ ያን ቴሌቪዥን ከፍታለሁ። እኔ ብተኛም እነሱ ድርጆቹ ጓደኞች ያሉ ዘግተው እዛው ነው እና ከዛ በኋላ በትንሽ ሄድስ ምግብ መስራች ነው። ከዛ መኪና ነው ማጠው፣ ፓርኪንግ ነው የምሰራው። እና መኪና ማጠው በገንዘብ ማታ ሽኑ ሰራ እናድርና ጠዋት ሁሉ ሲነሳ በግማሽ በግማሽ እንጀራ ለአንድ ለአስር ሰው። ከዛ በኋላ በሚቀጥለው እንደዚህ አሳቤት ዘብ ጥበቃ ስራ ነው ዘበኝ ነው እና አንድ እህታችን ሄምሮ ብቸኛ ናት አመለ ትባላለች። እና የሆን ቀኗ ደርሶ ያው ሴት ልጅ እናትም እህትም ሁሉ ነገር ነች። እና ቀኗ ደርሶ የወር አበባ በሚፈስበት ሰዓት በግቢ ቤት በር ላይ አባራት ምታት ምታት አለ። ለመታት እዛ ይጅ ስመጣ ደሞ ይዘ ባጥዋት የመጀመሪያ በሷ ነው ጀመ ጉዳዩን ጠርኩና ማጠው ጀመር። እግዚአብሔር ይመስገን እሷን አጠቋት። ድጋሚ ሳይ አንድ ወንድሜ ምን ተበልቻል ይህን ስባት ወስ ከያሪ አንድ ሰው አንድ ሰው ያለ እሱ ሰጠ ወስ እሱ ነው ማለት ነው። እንዲህ ነው አንድ ሁለት ሶስት እያለ ወደ መቶ ሰጠ
የማህበሩ አጋር መስራችና ምክትል አስተባባሪ ኤርሚያስና ቡድኑ በሀገር ውስጥና በውጭ ያሉ ኢትዮጵያውያን እንዲሁም የሐዘን የልደት የክርስትናና የመሳሰሉት መርሃ ግብር ያላቸው ገባሬ ሰናይ ግለሰቦች በሚያደርጉት ድጋፍ አማካኝነት ለተለት 60 ህጻናትና ከ300 በላይ ችግረኛ ሰዎችን እንደሚመግብ ይናገራል።
አሜሪካን ቲቪ ላይ ነው በቃ እናባለው። አሜሪካን ቲቪ ላይ ድንኳን እንደምጣል ዘቦታ ላይ የራሳችን የሆነ የቆርቆሮ የተሰሩ ቤቶች ነበሩ። አዳራሽ ነበረን። የአዳራሽ አሁን ፈርሶ በድንኳን አስፋልት ጋር ድንኳን እየጣልን አድ እንመግባለን። በትንሹ 250 ሰው በቀን ይበላል። እኛ ጋር እየመጣ 250 ሰው ይበላል። ሰዓታቸውን ያውቃሉ። ከአምስት ተኩል እስከ 6 ተኩል ባለው ሁሉም አዛውንቱም ያው አይምሮ በሽተኛውም ሰዓቱን ስለሚያውቅ ያቺን ሰዓት ላይ መጥቶ ምሳውን በልቶ
በተጨማሪም ማህበሩ በጎዳና ላይ የታመሙ ሰዎችን በጤና ጣቢያዎችና ሆስፒታሎች ድጋፍ እንዲያገኙ ማገዝን ጨምሮ እንደ ወይዘሮ ዘውዴ ላሉ በአቅማቸው ለደከሙ ቤተሰቦች የወር ወጪ በመሸፈንና መኖሪያ ቤታቸውን በማደስም ያግዛል።
የእናቶች የአባቶች ቤቶችን እየሄድን ጧሪ የሌላቸውን ቤታቸውን እናድሳለን። ኢትዮጵያን ከጋር ኢትዮጵያኖች አሉ። ከእነሱ ጋር ደግሞ በመሆን በየወሩ ለቤተሰቦቻችን የሚያስፈልጉ ለወር የሚሆናቸው አስቤዛ የምናቀርብበትም ፕሮግራም አለን።
የቡድኑ መስራች አስማራ ተፈራ ምንም እንኳን ማህበሩ ብዙ ጊዜ ቢቆይም አሁንም ድረስ ግን ልክ እንደ ስሙ ምግብ ማብሰልን ጨምሮ የተለያዩ ስራዎችንና አገልግሎቶችን የሚከውነው ጎዳና ላይ መሆኑን በመግለጽ ያለባቸውን ተግዳሮት ያጋራል።
የምንችለው ቦታ ነው። አሁን ወጥ መስሪያ ቦታ አለ። አስፋልት ባቡር መንገድ ላይ ሰርተን ትምህርት ቤት ውስጥ ቀደበት ቦታ ሄደን የምናገኝ አሁን ቦታ የምናገኝ ምግብ ማብላትንም ሰዎች ሰዎች አስቀምጠን አንድ ግንኳስ ብለን አንድ ያብተን የምናገኝ ትንሽዬ ቦታ ብናገኝ ወንዝ ዳር ቦታ ብናገኝ ለእኛ በጣም በስተን። አሁን ከሁሉም ጋር እየተጣላን ተፈልግ ይሰራል። እዚህ ጋር ሰሩ እኛ ፓርቲ እንሰራለን። እነሱን ጉሮሯቸው እነሱን ጉሮ ነው መዝጋት ነው። ስለዚህ ግዴታ መንግስት ደግሞ ይሄ ነገር እያየ መቼም አይርሳን።
የጎዳና ላይ ሻወር ማህበር ከ250 በላይ በጎ ፈቃደኛ አባላት ያሉት ሲሆን ከነዚህ ውስጥ 30ዎቹ በቋሚነት እለት እለት የሚያገለግሉ መሆናቸውን የማህበሩ አባላት አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። የዛሬው ርዕሳችን እንግዲህ ማህበራዊ ተግዳሮቶችና የወጣቶችን እንቅስቃሴ የምንቃኝበት ነው። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና በመጫወት ላይ ናቸው። ይሁን እንጂ በበጎ ፈቃድ አገልግሎቶች ውስጥ የወጣቶች ተሳትፎ እንዴት ይገለጻል የሚለውን በተመለከተ ኬኔዲ አባተ ያሰናዳው ዘገባ ተከታዩ ነው።
የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። በኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው 4 ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩኛለሁ ማለት ነው። እውነት ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸው ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ላይም ወይ ወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆነ ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኛ በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓ ም ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሀና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅሜያለሁ ትላለች።
በጎ ፈቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይም ማጋራት ነው ብዬ ነው የማስበው። እና በዚህ ዓላማ ነበር በ2012 ዓ.ም ጆይን ያደረኩት። ነገር ግን ጆይን ካደረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉት እና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡም የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንዲሁም ለራሴም ያገኘኋቸው ብዙ ኤክስፒሪየንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ትመክራለች።
በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብም ብቻ አይጠይቅም። ባለችን በጉልበትም ሊሆን ይችላል፣ በጊዜያችንም ሊሆን ይችላል። ለተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዘቲቭ የሆነ ኢምፓክትን ከመፍጠር እንኳን አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዘቲቭ ኢምፓክት ይኖራል ብዬ አስባለሁ እና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ነው ማለት እወዳለሁ።
ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የሕክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሁኜ እያገለገልኩ ቆየው። አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ። በተለይ ትላልቅ ኤቨንቶች የሃይማኖት የኤቨንት ላይ እንደ በጎ ፈቃደኛ እንደ ፈርስት ኤደር ሁኜ አገለግላለሁኝ። የመጀመሪያ ህክምና እርዳታ እሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽ እንሰጣለን። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ እያለሁ ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለት ያለሁበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋነኛው ራስን ዝግጁ ማድረግ ነው። በቃ እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል በመጀመሪያ ማለት ነው። እና በጎ ፈቃደኝነትን ማገልገል በጣም የህሊና እርካታን ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበትን ሁኔታ አለ። ከተማ ውስጥ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪ የወጣቶች ሳምንታዊ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወጣት ንፍታሌም ቢንያም የደም ልገሳ መርሃ ግብሮችን በማዘጋጀት እንዲሁም ደግሞ በሮትራክት አማካኝነት በሚያደርጋቸው የተለያዩ እንቅስቃሴዎቹ ይታወቃል። በተጨማሪም ወጣቶች የተሻለ የስራ ልምድና አቅም እንዲኖራቸው በደረጃ ዶት ኮም አማካኝነት ስልጠናዎችን ይሰጣል። ከንፍታሌም ጋር ቆይታ አድርጌ ነበር። ንፍታሌም ማስቀድሞ ወጣቶች እንዴት ለበጎ ስራ አገልግሎት መሳተፍ እንደሚችሉ ከሚያስረዳበት ቆይታችን ጀምራል።
በቢዝነስም በሌሎችም የህይወት መንገዶች ላይ የምትፈልጊያቸውን መድረስ የምትፈልጊባቸው ሰዎች ጋር መሄድ ይገባሻል እና እዛ መረጃ ማድረስ ይኖርብሻል ብዬ አስባለሁ። እንግዲህ አሁን ባለንበት ዓለም ውስጥ የሶሻል ሚዲያ እና በይነመረቡ እንቅስቃሴ በጣም ጥሩ ስለሆነ እዛ ላይ በደንብ መገኘት አለባቸው እና ለነሱ መልክ ለነሱ ጥያቄ መልስ ሊሰጥ በሚችል መንገድ መቀረጽ አለበት ብዬ አስባለሁ። አብዛኛው ጊዜ እንደዚህ አይነት የበጎ አድራጎት ስራዎችን የሚመሩ ሰዎች ለራሳቸው በሚመስል መንገድ ነው መረጃዎችን የሚቀርጹት፣ ግን ወጣቶች ታርጌት ያደረገ ወይም ምልክት ያደረገ ነገር ላይ ግን መስራት ትንሽ ጋፕ አይባቸዋል ወይም ክፍተት አይባቸዋል እና እነዚህን ክፍተቶች ለመሙላት ጥያቄያቸው ምንድን ነው ብሎ ማወቅ ጥሩ ነው። በወጣትነት ጊዜሽ ሁልጊዜ ጥያቄሽ የሚሆነው ምንድን ነው? የተወሰነ እድሜ ጋፕ ይኖርሻል። የእድሜ ክልል ውስጥ ስትሆኚ ብዙ ነገሮች ትጠይቂያለሽ። ሀገሪቱ ምን እየሆነች ነው? እኔ ምንድን ነው መሆነው? የት ነው የምደርሰው? እነዚህ ሁሉ ጥያቄዎች የሚመለሱበት ነገር ያስፈልጋል እና እነዚህን ጥያቄዎች ደግሞ የምትመልሹ ብዬ የማስበው እንደ ወጣት ሰርቭ በማድረግ ወይም በማገልገል ነው ብዬ አምናለሁ። እነዛን የማገልገል እድሎች ደግሞ የተለያዩ ድርጅቶች ማቅረብ ይችላሉ። ስለዚህ ይሄ ትልቁ መገናኛ ቦታው የሚሆነው የሶሻል ሚዲያ እንቅስቃሴ ነው። ከዛ በመቀጠል ደግሞ የተለያዩ ፕሮግራሞችን ወይም ኢቨንቶችን በማዘጋጀት እነዚህን ወጣቶች ጋር መድረስ ይጠበቅብናል ብዬ አስባለሁ። የትምህርት ተቋማት፣ የእምነት ተቋማት እንዲሁም ስፖርት ጋር በተያያዘ እነዚህ በጣም ትክክለኛ ወጣቶች በዚህ እድሜ ያሉ ወጣቶች ልባቸው እዚህ አካባቢ ስለሆነ ያለው እዛ አካባቢ ደግሞ በዛ መንገድ ተቀርጾ ቢቀርብላቸው ጥሩ መንገድ መሄድ ይችላል ብዬ አስባለሁ። ወይም በደንብ ማድረስ ማድረግ ወይም ማግኘት ይቻላል ብዬ አምናለሁ።
ሌላው አንተ አንድ የምትንቀሳቀስበት ጉዳይ ወጣት ሴቶች ወይም ደግሞ የልጃገረዶችን በሳይንስና ቴክኖሎጂ እንዲሳተፍ የሚያደርግ መርሃ ግብር ነው። ጥቂት ስለሱ ንገረኝና እንዲሁም ደግሞ ወጣት ሴቶች አሁን ላይ ያላቸው ተነሳሽነት ወይም ደግሞ በዚህ ጉዳይ ላይ ያላቸውንም ግንዛቤ አያይዘህ ንገረኝ።
መልካም። እንግዲህ አሁን እየሰራን ያለነው የሳይንስና ቴክኖሎጂ ትምህርት ላይ ሴቶች የራሳቸው የሆነ ተሳትፎ እንዲኖራቸው የማድረግ ሀሳብ ትልቁ የመጣው ምንድን ነው? ኮቪድ ካለፈ በኋላ የተወሰኑ ትምህርት ቤቶች ተዘግተዋል እና ከዛም እነዛ ትምህርት ቤቶች በጦርነት በተለያየ አይነት መንገድ ተጨማሪ ትምህርት ቤቶች ተዘግተዋል እና በዛ የተነሳ ኦልሞስት 2-3 ዓመት ማለት እንችላለን የተወሰነ ክፍተት ተፈጥሯል። ሴቶች ከትምህርት ቤት አቋርጠው ወደ ያለ እድሜ ጋብቻ የሚገቡበት ተጽዕኖ የሚደርስባቸው ትምህርት ቤት ውስጥ በሚኖርባቸው እንቅስቃሴ በዛ ጊዜ የሚያጠፉትን ሌላ ቦታ ስለሚያጠፉ እንደዚህ አይነት አደጋ ይደርስባቸዋል እና ይህን ማወሩ አዲስ አበባ ውስጥ ነው፣ ሌላ ከተማ አይደለም እያወሩ ያለሁት። ኢቭን አዲስ አበባ ውስጥ ነው እንደዚህ ነገሮች እየተከሰቱ ያሉት እና በጣም ብዙ ሴቶች ከሳይንስና ቴክኖሎጂ ትምህርት ሩቅ ናቸው። ለምን? ሴት ልጆች ያው የእድሜ ጋፕ ስላለባቸው ቶሎ ተመሬ እንጀራ የሚያመጣ ነገር ላይ ሰርቼ ከዛ በኋላ ትዳር መስርቼ የሚል ነገር ነው እንጂ ሀሳባቸው በሳይንስና ቴክኖሎጂ ራሴን ከፍ ያለ ቦታ አይቼ የሚባል ነገር ላይ በጣም ክፍተት አለ። አንደኛው የእውቀት ችግር አለባቸው። መሳተፍ የሚችሉባቸውን ቦታዎች አያውቁም። ሁለተኛ ማህበረሰቡ አይደግፋቸው። ማህበረሰብ ስል ቤተሰብ፣ ጓደኞች፣ ማህበረሰብ ውስጥ ያሉት ተጽዕኖ የሚያሳድሩ መሪዎች፣ መምህራኖች፣ ሚኒስትር መስሪያ ቤት ውስጥ የሚገኙ ሰዎች እንዳለ ለሴት ልጆች እንዲመች አድርገው ፕሮግራሞችን አይቀርጹም ወይም አያዘጋጁም። እና እኛ ምን ለማድረግ ነው እየሞከርን ያለ ነው? አሁን ያለውን የዲጂታል ወይም የቴክኖሎጂ ሪሶርሶችን ሀብቶችን በመጠቀም ሴት ተማሪዎች የፊዚክስ፣ የኬሚስትሪ፣ የማትስ እና የአይሲቲ እውቀታቸውን እንዲያዳብሩ ፕሮግራም እየቀረጽን በነፃ እንዲደርሳቸው 4 ትምህርት ቤቶችን መርጠን እነዛ ትምህርት ቤቶች ላይ የኮምፒውተር እርዳታዎችን አድርገን እነዛ ኮምፒውተሮች ላይ ተማሪዎች አክሰስ እንዲያደርጉ። ሁለተኛ ያለባቸው ችግር ደግሞ ማትሪክ ፈተና ላይ ብዙ ሴት ልጆቻችን ይወድቃሉ። አንደኛ ዲጂታል ፈተና መፈተን ራሱ ይቻላል፣ ለእነሱ ከባድ ነው። አዲስ የሆነ ነገር ነው፣ ገና 2 ዓመት የሆነው ነገር ነው። ከዛ በመቀጠል ደግሞ ከባድ ነው ፈተናው ምናምን እና የስድስት ወር ዝግጅት እንዲያደርጉ የማትሪክ ኤግዛም ላይ ያላቸውን እውቀት እንዲያሳድጉ እናግዛቸዋለን። ማህበረሰቦቻቸውን ደግሞ ስልጠና እንሰጣለን፣ መምህራኖቻቸውንም ስልጠና እንሰጣለን። እና በዚህ 3 ዓመት የሚቆይ ፕሮጀክት ነው። በደንብ አደርጅተን ሌሎች ሴት ተማሪዎችን በዚህ በሳይንስና ቴክኖሎጂ የሚታወቁ ሴት ተማሪዎችን የማፍራት እቅድን ያለን ማለት ነው በፕሮጀክቱ።
በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። ስለነበረን ቆይታ አመሰግናለሁ ንፍታለን።
እኔም በጣም አመሰግናለሁ ለነበረን ጊዜ።
የመጨረሻው ዝግጅታችን ወደ አፋር ይወስደናል። በአፋር ክልል ተወልዳ ያደገችውና በክልሉ በሚካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰው ጉዳት በቅርበት የተመለከተች የ26 ዓመቷ ፋጥማ አህመድ በግጭት አፈታት ሂደቶች ላይ እየተሳተፈች ነው ትለናለች ስምኝሽ ቆየ። ወደዛ ነው የምናልፈው።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጅ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ገና ሪሰት አልሆኑም ነበር እኔ በሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ወር ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰለባ ልትሆኝ ትችያለሽ። ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ይበል ቤተሰብ ያው አንቺን ትምህርት ላይ እንድትውይላት ወይም ደግሞ እዛ ጅጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ቲኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልሎች ጋር በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ኢንዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋንኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ሕይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአእምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እንደነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚህ አይነት ነገራቶችን ያው ገንዝቤያለሁ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።